ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችንን ዜናውን በድጋሚ በማስተማት እንጀምራለን። በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በተከታታይ ከሚወጣው ማን ያውራ የነበረ ክፍል 10 የካቲት 66ን ተመክሮ በሚመለከት የቀረበውን ከዚያም 25 ረጅም አጭር አመታት በሚል ርዕስ በቀረበ ትንታኔ ጠቅላላ ፕሮግራማችንን እናጠናቀቃለን። በቅድሚያ ዜና።
ለሶስት ቀናት ሲካሄድ የነበረው የሙት ከተማ አድማና ህዝባዊ አመጽ ረቡዕ የካቲት 28 ቀን አመሻሹ ላይ የተጠናቀቀ መሆኑ ታውቋል። ባለፉት 3 ቀናት የወያኔ አጋዚ ጦር በየቦታው በርካታ ሰዎች ይዞ ያሰረ መሆኑና ግድያም ያካሄደ መሆኑ የሚታወቅ ሲሆን ካስራቸው መካከል ያካባቢ የፖሊስ አባላትና አዛዦች እንደሚገኙበት ተነግሯል። ከተያዙት ከፍተኛ ፖሊሶች መካከል የምስራቅ ወለጋ ፖሊስ ኮማንደር፣ የሐረር ፖሊስ ምክትል ኮማንደርና በኢሊባቡር የሚገኘው የመቱ ፖሊስ ኮማንደሮች እንደሆኑ በማህበራዊ ሚዲያዎች የተሰራጩ ዜናዎችም ለማወቅ ተችሏል። ወያኔ በግዳጅ መደብሮችና ምግብ ቤቶችን ቢያስከፍትም አንዳች የንግድ እንቅስቃሴ ያለመኖሩን ከወልቂጤ፣ ካምቦ፣ ከጉደር፣ ከነቀምት፣ ከጊምቢ፣ ከወሊሶ፣ ከሻሸመኔ፣ ከነጆ፣ ከሐረርጌ፣ ከአርሲ፣ ከባሌና ከኢሊባቡር ከደረሱን መረጃዎች መገንዘብ ተችሏል። ይህንን አድማ ተከትሎ የጅምላ ፈናና ስራት በሰፊው መቀጠሉን አውቀናል። ካምቦ፣ ከነቀምት፣ ከጉደር፣ ከወሊሶ፣ ከሻሸመኔ፣ ከአዳማ፣ ከጅማ፣ ከሐረርጌ፣ በአጠቃላይ ከወለጋ፣ ከአርሲ ወዘተ በርካታ ወጣቶች እየታፈኑ እንደሆነ ተያይዞ ከደረሰን ዘገባ ለማወቅ ተችሏል። በወልቂጤ ከ20 በላይ ወጣቶች ታፍነው መወሰዳቸው የታወቀ ሲሆን እስካሁን የት እንደደረሱ የታሳሪው ቤተሰቦች የማያውቁ መሆናቸውን ለማወቅ ተችሏል። በዚህ ሳቢያ የታሳሪዎች ቤተሰቦች በመንከራተት እየተሰቃዩ መሆናቸውን መረዳት ተችሏል። የአምቦ ዩኒቨርሲቲ መምህር የሆኑትና በተከታታይ የፖለቲካ ትንታኔዎችን በፌስቡክ እና በየድረገጹ ሲዘግቡ የነበሩት አቶ ስዩም ተሾመ ዛሬ ጠዋት 3 ሰዓት ላይ ወሊሶ ከሚገኘው መኖሪያ ቤታቸው በአጋዚ ጦር ታስረው የተወሰዱ መሆናቸው ታውቋል። አቶ ስዩምን በስልክ ለማግኘት ሙከራ ያደረጉ ጓደኞቻቸው እንዳልተሳካላቸው ሲገልጹ በአሁኑ ወቅት ወዴት እንደወሰዷቸው ለማወቅ አልተቻለም ተብሏል። ወያኔ ባወጀው በመጀመሪያው አስቸኳይ ጊዜ አዋጅ አቶ ስዩም ተይዘው የታሰሩ ሲሆን በስር ላይ በነበሩበት ወቅትም ግብረሰይል ሲፈጸምባቸው መቆየቱም ይታወሳል። የአሜሪካው የውጭ ጉዳይ ኃላፊ ሪክስ ቴለርሰን አዲስ አበባ የገቡ ሲሆን ሐሙስ ከወያኔ ባለስልጣኖች ጋር ተነጋግረው በሰጡት ጋዜጣዊ መግለጫ ኢትዮጵያ የሚያስፈልጋት የተሟላ ነጻነት መሆኑን ገልጸው የአስቸኳይ ጊዜ አዋጁ በፍጥነት እንዲነሳ ያላቸውን ተስፋ ገልጸዋል። ወያኔ በመሳሪያና በገንዘብ አጠናክራ ለስልጣን ያበቃችው አሜሪካ ባለፉት 27 ዓመታት ለሕዝብ ነጻነትና መብት ደንታ ሳይኖራት መቆየቷ የሚታወቅ ሲሆን በአሁኑ ጊዜ የአሜሪካ ውጭ ጉዳይ ኃላፊ አዲስ አበባ ተገኝተው ይህን መናገራቸው እየተቀጣጠለ ያለው ህዝባዊ አመጽ አገራቸውን ያሳሰበ መሆኑን አመላካች ነው ተብሏል። ከሁሉም በላይ አሜሪካ የምታስቀድመው ጥቅሟንና ፍላጎቷን መሆኑ የተረጋገጠ ሲሆን በኢትዮጵያ ውስጥ ያለው የፖለቲካ ለመረጋጋት በሶማሊያ፣ በደቡብ ሱዳን፣ በኬንያና በየመን ያለውን ሁኔታ ይበልጥ ሊያደፈርስ የሚችል መሆኑን ይህም ከጸጥታ አንጻር በጥቅሟ ሊያስከትል የሚችለውን ጉዳት በመገንዘቧ ሁኔታው አሳስቧታል የሚል ሐሳብ አንዳንድ ወገኖች ይሰነዝራሉ። ሚስተር ቴለርሰን በዚሁ ቀን ከአፍሪካ ህብረት ሊቀመንበር ከሙሳ ፉኪ ጋር ከተገኙ በኋላ ሁለቱም በሰጡት ጋዜጣዊ መግለጫ የአሜሪካ ፕሬዝዳንት አፍሪካውያን ቆሻሻ ብለው መሳደባቸውን አስመልክቶ ለተነሳው ጥያቄ መልስ ሳይሰጡበት አልፈዋል። በተጨማሪ ባደረጉት ገለጻ የቻይና ገንዘብ አፍሪካ ውስጥ አይግባ ባንልም አፍሪካውያን ከቻይና ብድር ሲበደሩ ለዋላይነታቸው አለመደፈሩን ማረጋገጥ አለባቸው የሚል ሐሳብ መሰንዘራቸው ብዙዎቹን አስገርሟል። የተባበሩት መንግስታት የዓለም የምግብ ፕሮግራምና የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በኢትዮጵያ ውስጥ ለሚገኙ ስደተኞች 80 ሚሊዮን ዶላር እርዳታ መጠየቃቸው ታወቀ። ባለፈው ዓመት ለእያንዳንዱ ስደተኛ የሚሰጠው ምግብ በ20 ከመቶ እንዲቀንስ የተደረገ ሲሆን ይህም ለግለሰብ ከሚያስፈልገው 2100 ኪሎ ካሎሪ በታች መሆኑን ግልጽ ነው ተብሏል። እርዳታ ካልተገኘ በኢትዮጵያ ውስጥ በካምፕ የሚኖሩ 650 ሺህ ስደተኞች በከፍተኛ ራብ ሊጠቁ እንደሚችሉ ገልጿል። ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያ እና ከሶማሊያ ወደ ኢትዮጵያ የገቡ ስደተኞች ቁጥር ከ900 ሺህ በላይ ሲገመት ከነዚህ ውስጥ 650 ሺህ የሚሆኑት በካምፕ የሚኖሩ በመሆኑ እርዳታው ካልደረሰ ምግብ ፍለጋ ካምፓቸውን ለቆ ይሄዳሉ የሚል ስጋት እየተፈጠረ ይገኛል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ከ2500 በላይ በኮንጎ የነበሩ የብሩንዲ ስደተኞች የኮንጎ መንግስት በግድ ወደ አገራቸው የሚመልሳቸው መሆኑን በመፍራት ወደ ሩዋንዳ ሄዱ መሆናቸው ታውቋል። ብዙዎቹ ስደተኞች በብሩንዲ የፖለቲካ ቀውስ ከተፈጠረ ከ2007 ዓ.ም ጀምሮ የነበሩ መሆናቸውን በሩዋንዳ ውስጥ የሚገኙ አንድ የስደተኛ ጉዳይ ኃላፊ ተናግረዋል። ወደ ሩዋንዳ የተሻገሩ ስደተኞች የአንድ ካቶሊክ አማኝ የሆኑ ግለሰብ ተከታይ መሆናቸው ታውቋል። ከ2007 ጀምሮ ወደ ኮንጎ የገቡ ስደተኞች ቁጥር 44,000 መድረሱን የተባበሩት መንግስታት ድርጅት ምንጮች ሲገልጹ የካቢላ መንግስት ስደተኞች በግድ ወደ ብሩንዲ እንዲመለሱ እንቅስቃሴ እያደረገ ነው ተብሏል። መቀመጫው አሜሪካ የሆነው የካርተር ማዕከል በኬንያ የተካሄደው ምርጫ በርካታ ችግሮች ያሉበት መሆኑን ገልጾ ኬንያ ወደ ዲሞክራሲያዊ ስርዓት የምታደርገው ጉዞ ላይ እንቅፋት ፈጥሯል ብሏል። ባለፉት ምርጫዎች የተደረጉት የድምጽ ቀጠራዎች ዝግመት የታየባቸው ከመሆኑም ሌላ ግልጽነት ይጎድላቸዋል ብሏል። ባለፈው ዓመት ነሐሴ ወር ውስጥ የተካሄደውን የምርጫ ውጤት ጠቅላይ ፍርድ ቤቱ ውድቅ ከተደረገ በኋላ ሁለተኛ ምርጫ መካሄዱ ይታወቃል። በሁለተኛው ምርጫ የተቃዋሚ ፓርቲ እጩ ተወዳዳሪ በምርጫው እንደማይሳተፉ በመግለጻቸውና ደጋፊዎቻቸውም ድምጽ ባለመስጠታቸው በከፊል በተካሄደ ምርጫ ኬንያታ አሸንፈዋል ቢባልም በህዝብ ዘንድ ተአማኒነት ማጣቱም ግልጽ ነው። ለዛሬ ያለን ዜና በዚሁ ተጠናቀቀ። ተጠንቀር ባድ ተሸክማል ተጠንቀው ደኝ በልሰማል ጀርባዋ ኪላታስ ላይ ከርማል ዳይነት ወደች የኔማ የናፈቀሩት ጀለላው አዘወሽሩ የማይለው ለጾም ግቡ ጠዋት ማታ ብሎ አሳደገኝ ልጅ በርከ የኔና ደጓ ከርታታዋ እምዬ ወላጅ ፈጣሪዋ አረ ወዴት ነው መኖርያው ወይና ደጓ ወገን ያላችሁ ተጫውቱ እኔ ግን ገፊ ያታደልኩት እንባ ብቻ ነው ያተረፍኩት እዚህ ጥሩ ልኝ የምታውቋል ወይ ስትል ድንገት ብትሰማል የኔና ደጓ ከርታታ ኧረ ወዴት ነው መኖሪያው የሰው የእንስሳ ያራዊት የዓለም ሁሉ ሰራዊት እናት ኖራለች መድኃኒት እንደሆነ ቢመቻችሁ እስቲ አይኗል ለዋም ጥቃችሁ ለካስና ዝም ነጠላፊ ዛሬ አለይ ሲባት ነገ ተፊ ለሰጪው መጥቶ እርኩስ አለመ በሰው ልጅ መሃል ፍቅር የለ የሰው የእንስሳ አራዊት የዓለም ሁሉ ሰራዊት እናት ኖራለች መድኃኒት የሰው የእንስሳ አራዊት ማን ያወራ?
የነበረ ክፍል 10 የኢትዮጵያ ህዝብ ተባብሮና ቆርጦ ለትግል ከተነሳ ሀያልና ቸናፊ መሆኑን ለዓለም ሁሉ ግልጽ ያደረገበት አንዱ ጊዜ በየካቲት 66 ነው። በዚያን ጊዜ ኢትዮጵያን ቀስፎና አላሳድግ ብሎ የያዘ ኋላ ቀርና በአጼ የሚመራ ስርዓት ነበረ። ይህ ስርዓት የማይደፈር የማይነካ መስሎ ለንጉሱ የስልጣን ማጠየቂያ ስዩመ እግዚአብሔር የተባለውን ለብሶና በአጼው ምን አጠፋ ህዝብ ጠግቦ እንጂ ባይ ባለሟሎች ታጅቦ ዘላለማዊነት ቃጥቶት ነበር። ንጉሱ የለውጥን ጥሪ ደውል መስማት አቅቷቸው የተሞከሩባቸውን መፈንቅለ መንግስቶች ቢቋቋሙም በየካቲት ያስገመገመ የመጣውን የለውጥ ጎርፍ ግን ሊረዱትም ሆነ ያመጡት አልቻሉም። የካቲት 66 በኢትዮጵያ ህዝብ ታሪክ ከፍተኛ ቦታ የያዘ የአብዮት ክስተት ነው። ያፓና የካቲት 66 የማይነጣጠሉ ናቸውና አብዮቱን አመጣብን ብለው ለሚከሱት መርሱ እንዴታ እንጂ አጥፍቻለሁ አይደለም። የካቲት አብዮት ለኢሃፓና ለሌሎች አንድ አይነት ትርጉምና አንድምታ የለውም። ያፓና የካቲት 66 ሳይነጣጠሉ የሚቀርቡ የታሪካችን አካል የሆኑትን በትግል እንጂ በሌላ አይደለም። በየካቲት 66 የፈነዳው የህዝብ አመጽ ለአመታት ቦግ እልም ቦግ ያለ ሲካሄድ የነበረው የጭቆኑ ህዝብ ትግል ውጤት ነው። የላብ አብደሩ በጎጃም በባሌ ወዘተ የነበረው የገባሩ አመጽ የተማሪውና ምሁሩ ቆራጥ ትግል ወዘተ ተጠራቅሞና በፈሰሰ የሰማት ደም ኃይልን አግኝቶ የካቲት 66 አመጽን ወለደ። ያንንም እንዳሆኖቹ የጠገበና ጉምልጨብጥ ያለ ህሊና ቢስ ገዢ መደብ ነበር። አርሶ አደሩ ለጭሰኝነት ተዳርጎ ሰፊው ህዝብ እየተበዘበዘና ለድህነት ተሰጥቶ ያገር ሉዓላዊነት ተደፍሮ በአይማኖትና በብሔረሰብ የተነሳ ልዩነት ሰፍኖ ነበርና ማለትም በደልና ጭቆና ነበርና የህዝብ አመጽ መቀስቀሱ አልቀረም። ተማሪዎች ያስተማራቸውን ህዝብ ብሶት ሰምተው ለውጥ ይምጣ ብለው ተነሱ እንጂ አገር ሰላም ህዝብ ስደተኛ ሆኖ ባለበት ሁኔታ ያኔ ይባል እንደነበረው እንቁላልና ቲማቲም በልተው ጠግበው ወይም ብስኩትና ወይን ይሰጧቸው የነበሩት አጼ ላይ በባድ ቀስቃሾች ተገፋፍተው ተነስተው አልነበረም። ኢትዮጵያ ሀገራችን እንድታድግ እንድትበለጽግ የሚፈልግ ሀገር ወዳድ ዜጋ ሁሉ መብትና ዴሞክራሲን የሚሻ ሁሉ ከአጼው ስርዓት ጋር መጋጨቱ የግድ ነበር። ዛሬ በአደባባይ የአጼውን ምስል ሰቅለው ኃይሌ ኃይሌ ባዮች የስራቱ ሰለባ ስላልነበሩ አሌ እንደሚሉን ብናውቅም ሐቁ ግን የአጼው ስርዓት የበሰበሰና መወገድም የነበረበት መሆኑን ነው። የካቲት 66 በራሱ ላይ ያመጣው ስርዓቱ ራሱ እንጂ ሌላ አይደለም። የካቲት 66 ለኢሃፓ የመርህና እምነቶቹ ምስክር ሆኖለታል። ጥቁኑ ህዝብ ከተባበረ የታጠቀን ኃይል ያሸንፍ እንደሚችል የነበረውን እምነት አረጋግጦለታል። ተማሪ አስተማሪ ታክሲናጂ ነጋዴ ጥቁኑ ሴቶች የቢሮ ሰራተኞችና ወታደሮች ሁሉም በሂደት አብረው ህዝባዊ አመጽ በማካሄዳቸው ግባቸውን አግኝተዋል። ዛሬ ስለ ህዝባዊ አመጽ ያወሩ ግን እስርና ሞት ባይኖር አመጹ ባልከፋ ባዮች በበዙበት የነን የካቲት 66 ትምህርት ዳግም ማጤን የግድ ነው። አብዮቱ አብዮት የሆነውና ድልንም ያገኘው በመስዋዕትነት ነው። ብዙ ህይወት ጠፍቶ ለትግሉ ተገብሮ ነው። የካቲት አብዮት የኔ ቢጤው ጭቁኑ ሁሉ መድረኩ የኔ ያለበት ስለነበር የትግል ማዕከል የጉባኤም ወይም የፓርላማ አዳራሽ ሳይሆን ባቡር መንገዱ ሼራተን ሂልተን ሳይሆን መርካቶ ነገሌ ነበር። ታሪክ ሰሪውና ተራ የተባለው ዜጋ ማንነቱን ያሳየበት ታሪካዊ ወቅት ነበር። ትግሉን በመጨረሻ የታጠቀ ኃይል ቢያደናቅፈውም በሂደት ወቅት ፍሬን ያዝ ሊሉትና ሊያቆሙት የጣሩትንም ደግሞ እያሳፈረ ዛቻና ግድያ ሳይገታው ወደፊት ገስግሷል። ለነበረው ስርዓት ተጠቃሚዎችና ሎሌዎች የካቲት 66 ተራማጁ ወጣት ያመጣው ዱብዳና መርገም ነበር። ስለዚህም ሲረግሙትና በዚያው መሰረት ተጠያቂ የሚሉትን ኢሃፓንም ሲያወግዙ ቆይተዋል። ለአባቦችና ገንጣዎችም የካቲት አብዮት የዝብን አንድነት የገለጠና በገብር ያሳየ ህዝብ በአንድነት አይኖርም ያሉትን ያሳፈረ ጸረ ጠባብ ክስተት ነበረና ዛሬ ለይስሙና ቢያውዱስትም ይዘቱና መልእክቱን ግን ተቃውመው ይገኛሉ። የታጠቀ ገዢ መደብ በህዝብ አይሸነፍም ያሉና የጭቁኖችን ትግል የናቁም አፍረዋል። ህዝብ የሚያታግለው ካገኘ አብረውት ሞትን የሚደፍሩ ጀግኖች ካሉ የማይገረሰስ የተባለውን ሁሉ ገርስሶ ሊጥል እንደሚችል አሳይቷል። በዚሁ መሰረት ደግሞ ህዝብ በሚገባ ካልተደራጀ በቆመሪ ድርጅት ከሌለው ድሉን ማስከበሪያ ላይል ከሌለው ድሉን ሊነጠቅ እንደሚችልም ታይቷል። የሰራተኛው ህዝብ የትግል መሳሪያ የሆነውን የሥራ ማቆም አድማ ተማሪውም ታክሲ ነጁም የቢሮ ሰራተኛውም የአየር መንገዱም የባቡር የትራንስፖርቱም ሰራተኛ ወዘተ ሁሉም ከተጠቀመበትና በተለይም ጠቅላላ የሥራ ማቆም አድማ ከተደረገ መንግስት ተብየን ማንቆታቆት እንደሚቻል ተረጋግጧል። ሁሉም በየፊናው ወይም ዛሬ ወያናዊ መስገብ ፖለቲካ በጫነብን ፈሊጥ በየክልሉ ተወስኖ ይራሱን በሶት ብቻ እየሰማ ከበረሰበ ሌላ የቀሪው ጉዳይ አያገባኝም እያለ ተነጣጥሎና ተለያይቶ ለገዢዎች አመቻችቶ የታገለ ሳይሆን አንዱ የሌላውን ጥያቄ እየደገፈ በጋራ በኢትዮጵያዊነት በእስልምና ሃይማኖቶች ተከታዮች ሰልፍ ላይ ክርስቲያኑም እየተገኘ የሴቱንም ሰልፍ ወንዱ እየደገፈ ያስተማሪንም ጥያቄ ተማሪውና ሌላውም እያስተጋባ የሰራተኞችን አድማ ሁሉም እያጀበ ወዘተ በጋራ ታግሎ ፍሬን አግኝቷል። በአሁኑ ጊዜ አዲሱ ትውልድ በተለይም ወጣቱ ለካቲት አብዮት ባዳ ነው። ስልጣን ያዘው ደርግ እንኳን ከወደቀ 24ኛ ዓመት እነሆ የመጣ ነው። ለዚህ ነው የአብዮቱን ታሪክ የሚበርዙ ዛሬ ፈልቷልና የዛን ታሪካዊ የህዝብ ትግል ይዘትና ዓላማ ለአዲሱ ትውልድ ማስተማር ማሳወቅ ግዴታችን መሆን ያለበት። ዛሬ ድርጅቶች እንደ አሽን ፈልተዋል። ከተከለከሉት በስተቀር ብዙዎቹም ህጋዊ ተብለው በይፋ እየተንቀሳቀሱ ነው። አገሪቷ ደግሞ ወደ ባሰ መከራና ስቃይ ወረደችና በተሻለ ሁኔታ ላይ አትገኝም። ህዝብ ተበደልኩ ብሎ ዛሬም ይጮሃል። ታዲያ የህዝባዊ አመጽ ደዝባው ለምን ጠፋሳ ብለው ለሚጠይቁ አንደኛው መልስ የሚሆነው ወደ ኋላ መለስ ብሎ የካቲትን አብዮት ይዘትና ሂደት መመርመር ይሆናል። የተባዘኑና ባለነፍጥ ገዢዎች ነበሩ አሉ። የከፋ ጭቆና ነበር አለም። ያውም ዛሬ ብሶ ሀገር ራሷ ለቅርጫ ቀርባለች። ድርጅቶች ያኔ ገና ብቅ ማለት ጀማሪና ህቡ ነበሩ። ዛሬ ድርጅት በስቷል፣ በይፋ ይንቀሳቀሳል። ታዲያ ዛሬ ምን ነው ህዝባዊ አብዮት እውን አልሆን አለ ለሚለው ጥያቄ ያው ምላሽ ለመስጠት የታሪኩ ተመክሮ ጠቀሜታ አለው። ለባዕዱ ችግር ፈጣሪነት ከሆነ ያንንም ነበርና በቂ ሽፋን ሊሆን አይችልም። ማን አይነት ድርጅት፣ ምን አይነት የትግል መሪዎች፣ ምን አይነት ትግል የሚሉትም መመለስ ሊኖርባቸው ነው። የካቲት 66 በተአምር የተወለደ ሳይሆን የአመታት ትግል ድምር ውጤት መሆኑን አለመርሳት ያስፈልጋል። በዚሁ ትግል የነበሩና የተሳተፉት ግንባር ወይም ክፍሎች ደግሞ የህዝብን መንፈስ ከሚገድሉ ወንን ከሚያቀጭጩና ቀቢጸ ተስፋን የበላይነት ከሚሰጡት ጋር ሁሉ ታግሎ በማቸነፍ ድፍረትን ተላብሶ ይቻላልን መፈክሩ አድርጎ ትግል የማያፈርሰው የጭቆና ግንብ የለም በማለትና በህዝብ ታሪክ ሰሪነት ሙሉ በሙሉ በማመን የታገሉ ነበሩ። ሹመቱን ስጡኝ ትግሉን ግን ለሌላ የሚሉ አልነበሩ። ገዢውን ክፍል ወይም መንግስት ተብየውን የሚፈሩ አልነበሩ። ይህ ድፍረትና ጀግነት ከታሪካችንም ሊገኝ የሚችል ቢሆንም እምነት መኖሩ ደግሞ ወሳኝ ነው። ዛሬ ያወቁ መስሏቸው ራይ አያሻም የፖለቲካ ሬዎት መኖሩ አይጠቅምም ወዘተ የሚሉ አዋቂ ነን ባዮች ቢበዙ የትግል ግብ ለማወቅ ብቻ ሳይሆን ለትግል የሚያሻውን ድፍረት ወንነና ጽናት ለማያዝም ራይ የፖለቲካ እምነት አንቀሳቃሽ ሬዎት መኖሩ የግድ ነው። ይህን በተመለከተ በ1982 የወጣው ዲሞክራሲያ ቅጽ 16 ቁጥር 2 ያሰፈረውን መጥቀስ ቦታው ነው። በጥንታዊ ስልጣኔዋ በነጻነት አምድነቷ አሻቅበው የሚያዩዋት የሚኮሩባት ተገን ወገን የምትሆን ሀገር መሆኗ ቀርቶ የመጨረሻይቱ ኋላ ቀር ነዳይ ምስኪንና ምጽዋተኛ የሁከት መናኸሪያ የእድገት መቀበሪያ ሆና ቁልቁል በአጽኖና አይንን ሰብሮ ስለሚመለከቷት ትቢያ ላይ ስለወደቀች ሀገር ቁጭት ለሚሰማው ኢትዮጵያዊ ሁሉ የጓዳውን ጣጣ ፈንጣጣ የግሉን አንጃ ግራንጃ ወደ ዳር ትቶ ትቢያዋን አራክፎ ርስቷን ከልቶ በትር ምርኩስ ሆኖ በእግሯ ተደላላ እንድትቆም አድርጎ ሀገር አለሻ ለማለት መብቃት የቀረበለት ቁልጭ ያለ የሞት ሽረት ጥያቄ ነው። ከዚሁ ሀገርን እንደ ሀገር ከማቆም ጥያቄ ጋር አብሮ መመለስ ያለበት ይህቹ ሀገር ቆማስ ወዴት ነው? በምንድነው የምትራመደው የሚለው ጭምር ነው። ኢትዮጵያ ጤና እንድትገዛ ዋሳቷ ህይወት አግኝተው እንዲነዝሩ ጆቿን ወደ ጥበብ አድማስ እንድትዘረጋ ያለ መሰናከል በእድገት ጎዳና እንድትራመድ ኋላ የቀረችውን ያህል እንድትገሰግስ አመን ምኖ ከዚህ ድቀት የጣላትም ዳግመኛ የማይመለስበትን መላ መምከር የግድ ነው። መላ አልነው ራእይ ወይም ሪዮት የምናምንበትና ህይወት ሳይቀር ልንሰዋለት የምንችል እምነት ያስፈልገናል። ያለፈው ታሪክ የሰራ ትውልድ ይህ አይነት ሪዮትና እምነት ነበረው። የትግሉ ነው ህይወቴ ብሎ የዘመረ ሞትን የተጋፈጠው ህይወቱን ጠልቶ ወይም ተታሎ ሳይሆን በመርሁ አምኖ ነው። ይታገል የነበረው ለሹመትና ለግል ጥቅም ሳይሆን ለገንዘብና ለዝና ሳይሆን ለሀገርና ለህዝብ ስለነበረም ቃሉን ቃል ኪዳኑንም ለይስሙላ ሳይሆኑ የልብ ስለነበሩ ላመነበት በቆራጥነት ታግሏል። ዛሬ የትግል መሪ ነን የሚሉትና ያካሄደን ነው የሚሉት ፈልጉኝ በመብራት ትግል ስናወዳድር ደግሞ ችግራችን የት ላይ እንደሆነ የምንስተው አይደለም። በክልል ከተወሰነን ተማሪው በጋራ በመነሳት ፈንታ በብሔረሰብ ተከፋፍሎ ከተናቆረ ድርጅቶች የታጋይ ድርጅት ምንነት ገና ማወቅ ያቃታቸው ከሆኑ ሩጫው ለሹመት ከሆነ ገዢ ተብየው ከተፈራ ምሁር በጥቅም ተገስቶ ከተልፈሰፈሰ ባዕድ ነፃ ያወጣናል ተብሎ ከተጠበቀ ትግል ሳይሆን ስለ ትግል ማውራቱ ከበዛ መድፈር ከቶም ካቃተ ወኔ ስደት ከሄደ ወዘተ የሀገር ፍዳ ባጭር ጊዜ የሚቆም አይሆንም። የካቲት 66 የሚሰጠው ትምህርት ይህን ነው። ወያኔና መሰሎቹ ነፍሰ ዘሩት የካቲት 66 ሲመጣ መኮንኖች ቡድን ስልጣን ሲይዝ ለዲሞክራሲ የታገሉት ኢትዮጵያዊ ኃይሎች በተለይም ኢሃፓ በሽብር ሲጠቃና ሲዳከም መሆኑ ራሱ የሚያመለክተው ያ ቀና ጎዳና ተዘክቶ አጥፊው መንገድ ግን መጠረጉን ነበር። ዛሬ ወያኔ ህዝብን በክልል ከፋፍሎ ድርጅት የተባሉትም የብሔረሰብ ሆነው የሀገር አንድነት መንፈስ ሳይሆን የብሔረሰብ ክፍፍል መጥፎ አየር እየነፈሰ ባለበት የካቲትን ለመድገም ጥረቱ ቀዳሚ መሆን እንዳለበት ግልጽ ነው። ጨቋኝን ታግለው ያንበረክኩታል እንጂ አይለማመጡትምን መልእክት የካቲት 66 ሰጥቶ አልፏል። ህዝባዊ አመጽን ማደራጀት ይቻላል ብቻ ሳይሆን የግድ ነው ማለትም አለብን። አመጽ ማደራጀት ብቻ ሳይሆን የወያኔን አገዛዝ አንኮታክቶ መጣልም ይቻላል። ይህ መታመን አለበት። ከታመነበትና ከሀገር በላይ ሁሉም ዋጋ ቢስ ነው ከተባለ ለኢትዮጵያ ስንል መሰዋት እንደፍራለን ማለት ነው። ለወያኔ ምርጫ ለመመዝገብ ከመዋደቅ በፊት ህዝባዊ ተቃውሞን ሰልፍ ለማደራጀትና ለመምራት እንፎካከራለን ማለት ነው። ውድድራችን ማን ነው? የዳዊት ዮሐንስና የሟች መለስ ዜናዊ ማላገጫ ለመሆን ከወያኔ ፓርላማ የሚገባ ሳይሆን ማን ነው የህዝብን ትግል መርቶ በጀግንነቱና በወኔው ለህዝብ አራያ ለሀገር የሚያኮራ የሚሆነው በሚለው ላይ ይሆናል። የካቲት 66 ስንል ይህን ሁሉ አጢነን ነው። በደርጉ መውደቂያም አዝማሚያ በወጣውና ከላይ በጠቀስነው ዲሞክራሲያ ያንንም ቢሆን አቅምን በውል እንጠቀም በሚል እንደሚከተለው ቀርቦ ነበር። በየካቲት 66 ዓመተ ምህረት ድፍን የኢትዮጵያ ህዝብ እንደ አንድ ሰው ቆሞ አንድ አንደበት አንድ የተባበረ ኃይል ሆኖ ያመጣው ለውጥ የጦርነት የሁከት የግፍ የጭቆና መሰረት ለመናድ ቢቃጣው በአዲስ መልክ ተደራጅተው የመጡበትን የአመጽ ኃይላት አቸንፎ የህዝብ መቅሰፍትን የሀገር ውርደትን ሊያስቀር አልተቻለውም አቅም አንሶት ሳይሆን አቅሙን በውል ለመጠቀም የሚያስፈልገውን ቅንጅት ለማድረግ አካሄዱን ለመትለም ስለተነሳውና ይህም ድክመቱ ለጠላት ብርታት ጉልበት በመሆኑ ነው። ይህንን ድክመቱን በርትቶ ለማስወገድ እስካልተቻለውን ድረስ የጥፋት ዘመኑን ፈጽሞ ሰበን መገነዙን በማዘጋጀት ያለውን ፋሽስታዊ መንግስት አሳልፎም የከፋ ሁከት ውስጥ መዘፈቅና የህዝብ አንድነት የሀገር ምንነት ከጥያቄ ላይ የሚወድቅበት ሁኔታ ሊከተል ይችላል። አደጋው መከሰት ብቻ ሳይሆን በከፊልም ሊሳካ ይችላል። ሀገርም ተጎርታለች፣ ኢትዮጵያዊነትም እጅግ ቀሎባቸው ማንነታቸውን የካዱ ጉዶች ፈልተውም ነበር። አቅምን ማቀናጀት የካቲት አብዮት ጸጋ ነበር። የተባበረና ያበረን ማፍረስ ደግሞ የዛሬ ብልህ ፖለቲካ ተብሏል። ጉልበታችን የዛለውም ለዚህ ነው። በህብረት በመቆም ፈንታ የተባበረን መከፋፈል የተማርን ባዮች የዶክተር ፕሮፌሰር በሉን ባዮች ተልኮ ሆኗል። ሪዮት ወይም ህዝባዊ ራእይ የለም፣ እምነት የለም። ሀቅ ለችርቻሮ ቀራቢ ነው፣ ብኩንነት አያሳፍርም። ለሹመት መጎንበስ ደግሞ ትግል ተብሏል። የካቲት 66 ዛሬ ቢያንስ ከፖለቲካ ድርጅቶች የትግል መንፈስ አንጻር በጣም የተለያዩ ናቸው። ማንኛውራ የነበረ ስንልም ያንንም ቢሆን ከትግሉ ጎራ ወደ ጫቋኙና ወደ ባለነፍጥ ያደሉትን የምናውቃቸው ስለሆነ ለኛ አብዮቱ ጸጋ ለእናንተ ግን መርገም ነበር ብለን ልናስታውሳቸውም በመፈለግ ነው። ጫቋኝ ስርዓቶች በህዝብ ትግል መውደቃቸው አይቀሬ ነው። ይህ ግን የድንገት ዱብዳ አይደለም፣ ትግልን ይጠይቃል። በጥሩ ሁኔታ ለመታገል ደግሞ አቅምን ማቀናጀት፣ ማበር፣ መተባበር ያሻል። ለሀገር በአፍ ሳይሆን በተጨባጭ መታገል የግድ ይሆናል። ትግል ሲባል ደግሞ በህይወትም በሌላም ዋጋ የማይከፈልበት ትግል ቢያንስ ለኛ የሚታወቅ አልሆነም። ከገዢዎች ጋር ተግባብቶ መታገል ትግል ሳይሆን መለጠፍ ነው፣ ለጨቋኝ ተባባሪና ሎሌ መሆን። በየካቲት ይህ በህዝብ ጎራ አልተከሰተም፣ ብቅ ቢልም ተቀጭቷል። ህዝብ እዚህ ላይ ሚናው ዋነኛ ነው። አድርባውንና የጨቋኙን አጎጓቢ ማራቅ መነጠል አለበት። ኢህአፓና የካቲት አብዮት የማይነጣጠሉ ናቸው። የካቲት ድል መኮንኖች ሲቀማ ለማስመለስ የተዋደቀውና የሽብር ሰለባ የሆነው ኢህአፓ ነው። ዛሬ ኢህአፓ በአገሩ ህገወጥ ተብሎ ይጠቃል፣ ይሰደዳል። የካቲት 66 ያስወገደው ስርዓት አባውራዎች ግን በሀገር ቤት ነጻ ሆነው ንብረት አስረክበው ይንፈላሰሳሉ። ዛሬ የኢህአፓ ሀቀኛ አባላትና መሪዎች ወደ ሀገር መግባትም ሆነ በአገር ይፋ መውጣት አይችሉም። የካቲትን ያፈነው ስርዓት ቀንደኞች ግን የአሁኑ ገዢ መደብ ደጋፊና አማካሪ ሆነው ይንደላቀቃሉ። ኢትዮጵያ የሞተላት ሳይሆን የገደላትን ሊገላት የሚሯሯጣውን የምታቀፍ ሀገር መስላ አንዳንድ የምታበሳጭም የካቲት 66 አብዮት ግን ህዝቧን የማትረሳና ጨቋኞችን የምትቀጣ መሆኗንም አሳይቷል። ኢህአፓ የካቲት አብዮትን በተመለከተ ሆነ ከዚያም በኋላ የካቲትን መርህ ለማስከበር ባደረገው ትግል ይኮራል። ዛሬም ቢሆን ህዝባዊ ለውጥ በየካቲታዊና ነጎድጓዳዊ ትግል የሚወለድ ብቻ ነው ብሎ ስለሚያምን አድርባይነትን የፖለቲካ ብስለት ብሎ ከአገዛዙ የገማ ሸበጥ ወይም ጫማ ስር ለመነጠፍ ማንነቱና የሰማት ደም መቼም አይፈቅዱለትም። የካቲት 66 አብዮት በወያኔ ላይ ይደገማል።
ማያቴን ባያት ከጉሊ ተቀምጣ ሶስት ሽንኩርት ይዛ አይኖቿን አፍጣ ይችላራት ፍራንክ ይያለች በሲቃ ወይው ይማያ ካፈጋ ተጣቃ የወንዱም አያቴ ትንሽን ጨጥቋትሮ ቆዳው ተጨማልዶ በዝም ተወሮ ከጧት ከማታ እዚያው ተገተለ አማ ጠራጊ ነው አባቴ ሊስትሮ እናቴም እንደዚህ ለቃሚ ጨራሮ ካላቋ ምህቴ 10 አመት ሞልቷል ከኛ ተፈርቃ ይሰው ቤት ገረድ ናት የኔም ታናሽ ወንድም ሰባት ሞላውና 10 ሳንቲም ለቀን ሂዶ ያፈላልና እኔም ከኛ ስፍር አንድ ሀብታም ቢገኝ የልጆች ጨንቅና ሰሃን አጣቢ ነኝ። ልጅነታችንን እንደ ተመለክቶ ሁሌ እየበላን 7 እና 9 ይኸው 10 ሞላን። ይተላለፋል ወይ ድህነትን በደም ሀቁ ግን ሌላ ነው። አሸን እንጋጀት አንዱ ገዢ አንዱ ይበልጥ ይባሰ ከቅድማያት ላያት አባት ላይ ደረሰ መሻገር ይችላል እንዲሁ በቀላል ልጆች ናቸው አይ ይዘው ይጠናል እድላችን ሆነው እኛማ የገጠመን እንዲ ጫፍ ቀንጥበው አድቆ የሚቀመን ሳንፈልገው በስለው ብግፍ ብጭካኔ ልጅነታችንን በልቶብን ወያኔ ሳናየው አለፈ እየተሻሸገን ጊዜውን ሳይጠብቅ ገብቶ እያሳደገን ጠፋ የኛ ልጅነት ሄዳ ገሰገበ ወያኔ ምላስ ሁሌ የተላሰ በግፍ በጭካኔ በረሃ ተሞርዶ ስማቱ በዛና ወደቀ ተጎምዶ ውሻ ሆድ ውስጥ ቅቤ እንደማይቀምጥ ቡቃያነታችን አይነው ሲያመልጥ እጅ ለእጅ እኛን አንሁን ተላላ በህብረት ንጩ እንዳይበላ ሌላ ሳሃን አጣን ሳሃን
አምስት ረጅም አጭር አመታት በሀገር ታሪክ ሂደት 25 አመት ረጅምም አጭርም ነው። በነፍስ ወከፍ የምትኖሩት እስከ 50 ነው ሲሉን ግማሽ ህይወታችን ይሆናል። ከጥንታዊት አገራችን አንጻር ደግሞ ትንሽ ጊዜ ነው። በወያኔ ስር ያሳለፍነው የስቃይና ግፍ ጊዜ ግን ረጅም ሆኖብን መከረሙ ምስጢር አይደለም። ወያኔ ከ25 ዓመት በላይ ሊጨፍርብን የቻለው በፈቃዳችን በይሁንታችን ላይ ተመስርቶ በኃይል ጨቆኖንና በባዳን ተርቶ ነበር። ለስልጣን ሲሮጥ ኢሃፓን ከሱዳንና ሻቢያ ጋር ሆኖ ወግቶና አድምቶ ነው። የአዲስ አበባ ተማሪዎችና ሌሎችም ተቃውሞው ተሰልፈው በጥይት ተደብድበዋል። ይህን ሀቅ ሸፋብ ነው ወያኔን ህዝብ የተቀበለው የሰላም ኃይል አስመስለው ያቀረቡት አድርባዮችን ጥፋት መቼም የምንረሳው አለመሆኑ የሚጠረጠር አይደለም። ወያኔ በስልጣን የቆየው ህዝብን ከፋፍሎና ለዚህም የሚመቹትን ከጎኑ አሰልፎ በህዝብ ላይ ጨካኝ ኃይል ተጠቅሞ ጠላት የሚለውን የአማራ ህዝብ ለልዩ ጥቃት ዳርጎ ነው። ከስልጣን ፍርፋሪ እናገኛለን ብለው ለወያኔ አጨብጭበው ከጎኑ የቆሙትንም ሳይውል ሳያድር በወያኔ ተበልተዋል፣ ስደትም ወጥተዋል። የወያኔ ብቸኛ አገዛዝም ሰፍኗል። በህዝብ ላይ ጭካኔን በማሳየቱና ህዝብ በጭንቀት መኖሩ ለወያኔ ድል መስሎት ከርሞ ነበር። ህዝቡን በፍርሃት ማጥ አስገብቻለሁ ብሎም በላያችን ላይ ሲሳለቁና የአገራችንን መሬት ሲሸጡ ሲለውጡ የትግራይን የበላይነት ለማስፈን ዓለምንም ይሉኝታና ሀፍረት ሲወስኑ ቆይተዋል። ባለፉት 25 ዓመታት ህዝብ በየጊዜው በሰላማዊም ሆነ በትጥቅ ተቃውሞን ምሬቱን በሚገባ ገልጿል። ወያኔ ግን ጆሮ ዳባ ልበስ ብሎ በግፍ አገዛዙ ቀጥሏል። የወልቃይት ጠገዴና ጸለምት ህዝብ ለምሳሌ በሰላም መሬቱን ለማስመለስ ጥሩ ያገኘው ምላሽ ከመሬቱ መፈናቀሉና ማንነቱን ማጣቱ እንደሆነ የታዘብነው ሀቅ ነው። ልማድ ከሰይጣን ይከፋል ነውና ወያኔ ከደደቢት እስከ ቤተ መንግስት ያደረሰውን ቅጥፈት፣ ክህደትና ጭካኔ እንደ ሁለተኛ ቆዳ የተላበሰውን ጸረ ኢትዮጵያነት አውልቆ ሊጥል አልተቻለውም። ያዳቆነኝ ሰይጣን ብሎ በጸረ ህዝብነቱ ሊቀስ ከመጣር ሌላ የታየው መንገድ የለም። ዛሬም የተለወጠ የለም። ወያኔ የለሰለሰና ለለውጥ ለድርድር ዝግጁ መስሎ የሚታየው ሲያደባ ነው። ጅብ ያነክስ ሜዳ እስኪደርስ እንደተባለው። ለምሳሌ በ1997 ምርጫ ወቅት ወያኔ የህዝብን ድምፅ ሲቀማና አፋኝ አዋጅ ሲያወጣ ተቃውሞን በጥይት እየገታ ከ200 በላይ ሰው በአንድ ቀን በአዲስ አበባ መግደሉን፣ በማጤን ኢሃፓ የሙት ከተማ አድማን ጉልህ ሚናውን ባሳየበት የህብረት ስብስብ ተጠርቶ ነበር። ህዝብም ይህን ጥሪ ተቀብሎ ለአድማው ተዘጋጅቶ ነበር። በዚህ ሁኔታ በሰፊው የተደናገጠው ሟቹ መለስ ዜናዊ የአድኑን ጩኸት ለአሜሪካና ለእንግሊዝ አሰምቶ ከተቃዋሚዎች ጋር ልደራደር ዝግጁ ነኝ ብሎ ለምኖ ነበር። ተቃዋሚ ነን ያሉ ሁለት የህብረትና ቅንጅት መሪዎች በባዕዳኑ ትዕዛዝ የሙት ከተማ አድማው ቆሟል፣ ስበነዋል በሚል ማክሸፋቸው ይታወቃል። መለስም ለይስሙላ ለአንድ ስብሰባ አብሯቸው ተቀምጦ በሉ ከበረከት ጋር ቀጥሉ ብሎ እንዳፌዘባቸው የምናውቀው ነው። ዛሬም የሚገርመው ይህን አድማ ያከሸፉትና ይህ ነው የማይባል ደባ በህዝብ ላይ የፈጸሙት አሁንም የተቃዋሚ ድርጅቶች መሪዎች ነን ብለው ሲቀጥሉ መቆየታቸው ነው። ባጭሩ ወያኔ ካደገበት ጸረ ህዝብ ጠባዩ ምንም የማይቀየር ኃይል መሆኑ መረሳት የለበትም ለማለት ነው። ዛሬም ከወያኔ መተቃቀፍና አሜሪካ ደህንነታችንን ከጠበቀ አዲስ አበባም ሄደን እንደራደረዋለን የሚሉ ስላሉ ይህን የወያኔ አውሬነት እንደገና ማቅረቡ ምናልባትም ያነቃ እንደሆነ ማስጠንቀቂያ ይሆን ወይ በሚል ነው። ለ25 ዓመታት የወያኔን ዘረኛና አረመኔ አገዛዝ ደጋፊና አቃፊ ሆነው ከዚህ ያደረሱት የባዕድ ኃይሎች መሆናቸውም ሊዘነጋም ይችል አይደለም። ወንጀሉን ደብቀውለታል። በጠራራ ፀሐይ ቢሊዮን እየሰረቀ እርዳታ በሚል ገንዘብ እየለገሱ አጠናክረውታል። የወያኔን ጥላቻም ተጋርተው በህዝብ ላይ በደል አድርሰዋል። የአንድነት ኃይሎችን በተለይ ለማጥላላት ወደ ኋላ ያላሉ ሲሆኑ በምስራቅ አፍሪካና በደቡብ ሱዳን በኩል ሊጀመር የታሰበውን የትጥቅ ትግልም መንግስታትን በማስፈራራት ዋና አፍራሽ ሚና የነበራቸው እንግሊዝና አሜሪካ እንደነበሩም ተጋልጧል። አሁንም ቢሆን ስለ ህዝብ ትግል ሲዘግቡ ከብሔር ብሔር ልዩነት እንደሚያደርጉ የሚታወቅ ነው። በአማራ ህዝብ ላይ የሚደረገውን ትግል የሚሰጡት ድምጽና ቦታ ዝቅ ያለ ነው። የሙስሊም ዜጎች አስደናቂና ቀጣይ ትግል በመገናኛ ብዙሃን የተሰጠ ቦታ ይህን ያህልም አልነበረም። ይህ የሚጠበቅ ነው። ባዳን ወዳጅ ጠላት የሚሏቸው የታወቁ ናቸው። የኢትዮጵያን ብሔራዊ ጥቅም የሚያስጠብቁና አንድነትን የሚያስቀድሙ ትግሎች፣ ድርጅቶች አይስተጋቡም። የዓለም ህዝብ የህዝባችንን የጋራ ትግል እንዲያውቅ መዋደቁ የዜጎች ግዴታ ይሆናል ማለት ነው። በሬቻ በዓል የተገደለው ዜጋ ቁጥር በመቶዎች ደረጃ መሆኑ እየታወቀ የውጭ ሀገር መገናኛ ብዙሃን የወያኔን 52 ቁጥርና ምክንያቱን ማስተጋባታቸውን ቀጥለዋል። ይህን ውሸት የሚያጅቡ የሀገራችን ድርጅቶች መኖራቸው ደግሞ አሳፋሪም አሳዛኝም ሆኖ ይገኛል። ከዚህ አንፃር ብዙ ጥቃት የሚደርስበት ኢሃፓ መሆኑ አይካድም ይታወቃልም። ፍኖተ ሬዲዮ ሲታፈን እንኳ መታፈኑን መዘገብ ያማቸዋል። የስደተኞችን መበደል ሲዘግብ እንዳልሰሙ ይሆናሉ። በቅርቡ አስቸኳይ ጊዜያዎች ሊታወጅ መሆኑን በቅድሚያ ሲያጋልጥ ውሸት ሊሉም የቃጡ እንደነበሩ የታዘብነው ነው። ለ25 ዓመታት ህዝባችን አላንቀላፋም። በጋራና በስፋት ባይነሳም እጁን አልሰጠም። ለምሳሌ አንዳንዶች የወያኔ ሹመኛና አብሮ ደናሽ ሳሉም ኢሃፓ ጫካ ሳይቀር እንደገና ገብቶ በኢያግ ወያኔን ተዋግቶ መስዋዕት ሆኗል። ናጅሬ ከዱላ መላ ይሻላል በሚል ወያኔን ደግፈው ሲተቹን ማለት ነው። የማንን የድሃ ልጅ ለማስጨረስ ነው ሲሉንም የሁለገብ ትግልን አስፈላጊነት ከነቃሉ ጭምር አቅርበን ታግለናል። ህዝብ አልተኛም፣ ትግል አላቆመም። ጠቦት ጨንቆት ነበር፣ ተከፋፍሎም ነበር፣ ታፍኖም ተገሎም ነበር። ይህ እንዳለ ሆኖ ወደ ቅርብ ዓመታት ስንመለስ ጭጋጉን ገፋፊ የሆነው የሙስሊም ወገኖቻችን ቆራጥና ቀጣይ ትግል መሆኑ የሚያጠራጥር አይደለም። ከዓመት ዓመት አፈናና በደልን ተቋቁመው ለመብታቸው ታግለው አርአያ ሆነዋል። የጎንደርና የጎጃም ህዝብ የሙስሊም ወገኖቻችንን ደም ደማችን ነው ሊል የበቃው በቀጣዩ ትግል ምሳሌነት መሆኑ ግልጽ ነው። ከሙስሊም ወገኖቻችን በመቀጠል ደግሞ የአምቦን መሬት ሊዘርፉ በማስተር ፕላን ሽፋን የሞከሩትን የወያኔ ጆፌ አማራዎች የታገለውና ለሌሎችም አርአያ የሆነው መስዋዕትነትን የከፈለው ህዝብ ምሳሌ ነው። በዚህ ወቅት የህዝቡን ትግል ወደ ጥበት ከተው ከልለው ስፋት ሊያሳጡት የጣሩ ጠባብ ክፍሎች ቢኖሩም ውሎ አድሮ ግን በኢትዮጵያ አንድነት ሰንደቅ እነሆ አማራው፣ ኦሮሞው፣ ኮንሶውና ሌላውም በትግል ተሰማርቶ ለማየት በቅተናል። የወያኔ ዋና መሳሪያ የሆነው ህዝብን የመከፋፈል እርምጃ ውድቅ ሆኖ ሲገኝ የወያኔ ውድቀት ደወልም ሊደወል ችሎ እነሆ ቀጣይና የተባበረ የህዝብ ትግል ወያኔን እየገረፈውና እያርበተበተው ነው። አንድነት ወደ ድል መጓዣ መሳሪያችን መስመራችንና አቋማችን መሆኑ ይኸው ተረጋግጧል። ወያኔ ለዓመታት ማስፈራሪያ አድርጎ ህዝብን ለመከፋፈልም ሆነ አስፈራርቶ ከትግል ለማራቅ የተጠቀመበት ወያኔ ከወደቀ ኢትዮጵያ ትገነጠላለች የሚል እንደነበር ይታወቃል። ለዚህም አማራውንም ኦሮሞውንም በተራና በጋራ ማስፈራሪያ አድርጎ መቆየቱ አይረሳም። እድሜ ያልመከረው ሆኖ ያለ አንድ የኦሮሞ ድርጅት መሪ ለምሳሌ የወያኔን ማስፈራሪያ በግልባጩ ይዞ ወያኔ ከወደቀ ክልል አይኖረንም፣ አንቀጽ 39ም በአማራ ይሰረዛል በሚል ወያኔን አቅፎ ደግፎ መቀጠል የሚል አቋም ይዞ ይገኛል። የወያኔ አገዛዝ ከወደቀ አማራና ኦሮሞው የትግራይን ህዝብ ይፈጃል የሚለውን በቅርቡም ጸረ ህዝብ የሆኑ የወያኔ መሪዎች ሲያስተጋቡት ነበር። ይህን የሚያምኑ የትግራይ ተወላጆች ደግሞ ጥቂት እንዳይደሉ እናውቃለን። ለኦሮሞ ወያኔ ከሌለ አማራው ይጨርሳል ሲል ለአማራው ደግሞ ግንጠላ የሚሉትን ቡድኖች እያነሳና እናሶሳ በደኖና አርባ ጉጉንም አንስቶ ኦሮሞ ይፈጅሃል በሚል ሲያስፈራራ መቆየቱ የሚታወቅ ነው። ይህ ለተወሰነ ጊዜ ሰርቶለታል። አሁን ግን ህዝብ ተባብሮና ብሮ በኢትዮጵያ ሰንደቅ ስር ተሰልፎ አክሽፎበታል። ያኔ ጠመንጃውን ተቀማ ማለት እርቃኑን ወጣ ማለት ነው። አንደንዶች ወያኔ ከመጥፋቱ በፊት ወይም ወደ ትግራይ ሲፈረጥጥ ትግራይንም ኦጋዴንንም በአንቀጽ 39 መሰረት አስገንጥሎና ጉዳት አድርሶ ሊሄድ ይችላል በሚል ስጋት አትንኩት አትክፉትም ማለት ይከጅላቸዋል። በቅድሚያ ወያኔ ይህን ያህል አመታት ለኢትዮጵያ ህልውና አደጋ ሆነ እንጂ በምንም አይነት ያንድነታችን ዋስትና ሊሆን እንደማይችል መረዳት ያስፈልጋል። ቅሸት ተፈርቶ ሳይተኛ አይታደርም እንደሚባለው ወያኔ የጥፋት እርምጃውን እንዳይወስድ ለማገድ መጣር እንጂ ሊጎዳ ይችላል በሚል የተነሳበትን የህዝብ አመጽ ማደናቀፍ አይደለም አማራጩ። ወያኔ ትግራይን ከኢትዮጵያ ገንጥዬ ነጻ አገር መሰርታለሁ ምኞቱ ቅሸት መሆኑን መገንዘብ የተገደደው ገና በ60ዎቹ መጨረሻ ነውና አሁንም አይሆንለትም። የትግራይን ህዝብ የቁጣ ቁርሾ ሰለባ ለማድረግ እየጣረ ያለው ወያኔ ነውና ሁሉም ዜጋ በጋራ ይህን ተንኮል ማክሸፍ እንዳለበትም ግልጽ ነው። ጸረ ህዝቡ አባይ እንዳለው 80 ብሔር ብሔረሰብ በ80 ተከፋፍሎ እርስ በርሱ የሚፋጅ ሳይሆን 80ውም አሊያም 79ኙ በጋራ በወያኔ ላይ የሚነሳ እንደሆነ ጥርጥር የለውም። እየተካሄደ ያለው ለዚህ በቂ መረጃ ነው። ይህን መገንዘብ ተስኗቸው አሁንም ለኢትዮጵያ ጠላቶች ጆሮ ሰጥተው የህዝብን አንድነት ሊሸራርፉ የተነሱትንም ማሸነፍ አለብን ማለት ነው። እንደሚሸነፉም ምንም ጥርጥር የለንም። አንድነት ብለን ስንነሳ የወያኔን ዋና የክፍፍል መሳሪያ ገደል ከተናልና ወደ ድል መጓዛችን የሚያጠራጥር አይሆንም። ለነገው ሁኔታችን ስጋት ያላቸው ዜጎች በቁጥር ትንሽ አይደሉም። ማሰባቸው መጨነቃቸውም አግባብ አለው። በተለይም ድል መቀማት ተደጋግሞብናልና ነጻ ኢትዮጵያን ከማይፈልጉ ክፍሎች በሞላ የተወጠነው አማራጭ የሚከተለውን ይመስላል። አንድ ከወያኔ ጋር ተለጥፈው ሊሰሩ የሚፈልጉና ወይም በዚህ መልክ የተሰባሰቡትን ከወያኔ ጋር አዲስ ያደራ ወይም የሞግዚት መንግስት በሚል ሽፋን ዙሪያ አሰባስቦ የተሻለ የመጣስ መስሎ ወያኔን ማስቀጠል። ሁለት በወያኔ ላይ ወያኔያዊ መፈንቅልን አካሂዶ ያው በሆኑ መኮንኖች ስር ሌሎችን ለጥፎና የባዕድ ድጋፍ ቀጥሎ የህዝብን ትግል ማጅራት መምታትና የወያኔን አገዛዝ በአዲስ ጭንብል መቀጠል። ሶስት ይህን አማራጭ አክራሪዎቹ እነ ስፋት ነጋና በረከት እስካሁን ባይቀበሉትም የሸተቱ የወያኔ መሪዎችን አስወግዶ ሌሎች ተተካን ብለው ስልጣን ክፍፍል በሚል ቧልት ወገበ ቢስ ድርጅቶችን ጋብዘውና ከሰራቸው ኮልኩለው የሚሰሩበትን ሁኔታ መፍጠር። አማራጮቹ ቢመሳሰሉም ማን ይህን ያረጋል የሚለው ላይ ልዩነት ሊኖር መቻሉ የሚታይ ነው። ሁሉም አማራጭ የህዝብን ትግል የሚያደናቅፍ ድል ቀሚ ሂደት ነው። በፍጹም ሊሳካ የማይገባው ነው። ደርግን የሽማግሌ መንግስት ገለመሌ ብለው ውዥንብር የከተቱት አሁንም የህዝብ ትግልን በመሰል መሰሪ መፈክሮች ሊያወናብዱና ሊያዳክሙ መነሳታቸውንም እያየነንና ሁኔታው ጥንቃቄና ንቃት ይጠይቀናል። በቅድሚያ በአሁኑ ተጨባጭ ወቅት ከ25 ዓመት የወያኔ ዘረኛና ግፈኛ አገዛዝ በኋላ የኩሉ የህዝብ ደም ከፈሰሰ በኋላ አሁንም ተጨፍነውና በሰበብ አስባቡ ያላወቁ አለቁ ለመሆን ከወያኔ አብረን ተቃቅፈን እንቆም የሚሉ ካሉ ኢትዮጵያን የሚወዱ ናቸው ለማለት ያስቸግራል። ወያኔ ከወያኔነቱ ማለትም ከዘረኛነቱና ጸረ ኢትዮጵያነቱ መቼም የሚቀየር አይደለም። ተመክሮ መለወጥ ያቃተው ጉድ ነው። ለምሳሌ በቅርቡ ወያኔን ተለወጥ ብለው ሊመክሩ የተነሱ የወያኔን ህግና የወያኔን የበላይነት ዋና ቅድመ ሁኔታ አድርገው ሲያቀርቡ ታዝበናል። ከእንግዲህ ወዲህ ህዝብ ወንጀለኞችን የሚያጥፍበት ትዕግስትም የለው። ሁለተኛ መታወቅ ያለበት ሀቅ ሁኔታ መቀየሩንና ህዝብ በምንም አይነት በቀድሞው ሁኔታ ሊገዛ ላንዴም ለሁሌም እምብኝ ብሎ መነሳቱ ነው። ትላንት ዛሬ አይደለም የሚለውን ጠንቅቆ መረዳት ያሻል ማለት ነው። ህዝብ የተነሳው በወንጀለኞች ላይ እንጂ በህዝብ ላይ አይደለም። የደም ዋጋ በቀጣይነት እየከፈለ መገኘቱ ጽናት ቆራጥነቱን ብቻ ሳይሆን የወያኔን ውድቀት ያበስራል። ትግላችን በጋራ እየሰፋና እየቀጠለ ከተገኘ ሞት አይፈሬ ልንላቸው የሚገባቸው ዜጎች ማን ይፈራል ሞትን እየዘመሩ ወያኔን እስካዋከቡ ድረስ የድል ባለቤት የሚሆነው ህዝብ መሆኑ ግልጽ ነው። ድሮም ለባዕድ እጁን ያልሰጠ ህዝብ ነውና ዛሬም ኃይል አላቸው በሚል ለማንም የሚንበረከክ አይሆንም። ኃይል አላቸው የሚባሉትም ከቪየትናም እስካሁን የወረቀት ነብርነታቸውን የህዝብ ትግል ማጋለጡንም መዘንጋት የለብንም። የህዝብን ድል እናስከብር የምንችለው በጋራ በመሰለፍ ብቻ ሳይሆን የሀገራችንን ችግር በጋራ ልንፈታ ስንዘጋጅም ነው። የኢትዮጵያ ችግሮች በወያኔ ተወሳስበው ባለበት አንድ ኃይል ወይም አንድ ብሔር ብሔረሰብ ወይም የማህበረሰብ ክፍል ለብቻው ሊጋተረውና መፍትሄ ሊያገኝለት የሚችል አይደለም። የግንባር ቀደምና ብቸኛ መሪ ፈሪጥ ካበቃለት ዓመታት ማለፋቸውን ያልተገነዘቡ ክፍሎች አሁንም ስህተት ለመፈጸም እየጣሩ ናቸው። ብቸኛ የህዝብ መሪ ድርጅት ብቸኛ የህዝብ ሬዲዮ ወዘተ የሚባል የለም። ይህ አፍ ሲናገር አፍንጫ ያሽሟጥጣል ያሰብይብናል። ያለውና አማራጭ የሌለው መፍትሄ በጋራ መታገልና ለሽግግሩን በጋራ ዝግጁ ሆኖ መገኘት ነው። የዚህ ድርጅት ወይም ብሔር የሽግግር ቀመር የሚለው መጨረሻው ወያኔን መጥቀም ነው። ታሪክ የተፋቸው የቀሽብር ወንጀለኞችና ሰማያዊ ለባሽ ኢሰፓዎች በሚቀመሩት ቻርተር ስር የሚሰለፍ ማንም የለም። እያንዳንዱ ድርጅት ሽግግርን እንዴት እንደሚያየው እንደሚመኘው መወያየትና አቋም መያዝ መብቱም ቢሆን በብሔር ደረጃ በውሱን ቡድኖች ደረጃ ቆላፊ የሽግግር ቻርተር ወይ ቀመር ህዝብ ላይ ሊጭን አይችልም። ለዚህም ነው ሽግግር ሲሉ ሽግግር ስንል በሚል አቋማችንንና ልዩነታችንን ገልጸን ቀናውን መንገድ ለመጠቆም እየጣርን ያለ ነው። የኢትዮጵያ ወደ ዴሞክራሲ ሽግግር ሂደት አባሎች ማን ናቸው? በቅድሚያ በጅምላ ለኢትዮጵያ የታገለውና ሊታገልም ዝግጁ ሆኖ ያለ ዜጋ ነው። ይህን አቋማችንን በደርግ ጊዜም በዝርዝር አቅርበናል። የትናንት የትግል ሁኔታና የዛሬው አንድ ባይሆንም ተጨባጭ የትግል ሁኔታ ተለውጧልና መሰረታዊ መፈክሮችና መሰረታዊ ሁኔታ ስላልተቀየሩ ሊለወጡ አልቻሉም። በመሆኑም ከሽግግር መንግስት ምስረታ አንጻር ግንዛቤዎች መረሳት የሌለባቸው ሲሆን መለወጣቸውም የግድ አይሆንም። ማለትም ሽግግሩ ዴሞክራሲያዊና አንድነቷ የተጠበቀ ኢትዮጵያ እውን ለማድረግ ነው። በድርጅትና ቡድኖች ደረጃም ይህ መሰረታዊ መርህ የተቀበሉ መሆን አለባቸው። ሽግግሩ ሁሉን አቀፍ መሆን አለበት። ሞክረው የከሸፈባቸውን የፍጹም ስልጣን ጥምዳግም ሊወጡብን ለማንም መፍቀድ የለብንም። ከዚህ በተጨማሪ በነ ሄርማን ኮሆን እንደተደረገው የወያኔን መስመር ተከትሎ አማራውን ህዝብ አገር ወዳዱን ኃይል አግልሎ ሽግግር ማለቱ ያለፈውን ስህተት ደግሞ ለማያባራ ጦርነት አገርን መዳረግ በመሆኑ ይህን ውድቅ ሙከራ እንዲተውም ለሞካሪዎቹ መምከራችን ቀጣይ ይሆናል። ከጃይ ሻልዶማ ወይም አልሸሹም ዞራሉን መፍትሄን ህዝብ ስለማይቀበለው በቀጣይ ትግል ያከሽፈዋል። በኢትዮጵያ አንድነትና ዴሞክራሲ ጥላ ስር ሽግግር የሚሹና የሚያምኑ ድርጅቶች ሁሉ የሽግግሩ ሂደት አካል መሆን አለባቸው። የህዝብ ማህበራት፣ ተቋሞች፣ የሃይማኖት ስብስቦች፣ የመብት ታጋዮች፣ ሴቶችና ወጣቶች፣ መምህራን፣ ታዋቂና አገር ወዳድ ግለሰቦች ወዘተ የሽግግሩ ውይይት አካል መሆን አለባቸው። ያባ ህብረት ሲል ይህን መሰረት አድርጎ ነው። የጓዳና በተለይም ከፋፋይ ግብ ያለው የባዕዳን የሽግግር ስሌትና ጥረት የኢትዮጵያን ጥቅም ይጻረራል። ይህን የሚያምነው ያባ ትላንትም ዛሬም በዚህ መሰረት ተሰባስበን የሽግግር አማራጭ አቅርበን የወያኔና ኢትዮጵያ ጠላቶችን ሻጥር እናፍርስ እናቸንፍ ባይ ነው። በጋራ ተዋይቶ የሚተለመው ውሳኔ በሁሉም መከበር ያለበት ሲሆን ወሳኙን የኢትዮጵያ ህገ መንግስት አርቃቂና ዘላቂውን ወሳኝ ግን ድርጅቶች ሳይሆኑ ህዝብ በደምጹ ነጻ ሆኖ በሚሰጠው ውሳኔ መሆኑ መረሳት የለበትም። የምርጦች መንግስት በኢትዮጵያ ሞቶ እንዲቀበርም ነው የአመታት ትግላችን። ፍትሃዊ አስተዳደር እንዲረጋገጥ፣ የህግ የበላይነት በስራ እንዲውል፣ እኩልነት ሐቅ ሆኖ እንዲሰፍ፣ የህዝብ መሰረታዊ ችግሮች እንዲፈቱ፣ እድገት ብልጽግና የህዝብ እንዲሆኑ፣ ህዝብ በአገሩ የተከበረና የሚኮራ ዜጋ እንዲሆን፣ ሉዓላዊነት እንዲረጋገጥ፣ ሽግግርን ፈላጊ ነንና የህዝብ የበላይነት እውን እንዲሆን ሙሉ ፍላጎት አለን። ይህ የጋራ የህዝብ ስምምነት ውጤት እንጂ የጎጥ የብቸኛነን ባዮች ቡድኖች ውሳኔ ሊሆን አይችልም። በሽግግሩ ጊዜያዊ እንጂ ቋሚ መንግስት አይመሰረትም። የሽግግር ሂደት ህዝብን አቅፎና አሳትፎ ድል እንዳይነጠቅ ዋስትና ነው። መንግስቱን የሚመርጠው፣ አወቃቀሩን የሚወስነው የነገ ኢትዮጵያ እንዲህ ትሆናለች የሚሉት ቡድኖች ሳይሆኑ ምላተ ህዝቡ ነጻ ሆኖ በሚወስነው ብቻ ነው። ለዚህ አይነቱ የሽግግር ሂደት ተባብረን ጊዜ ሳንሰጥ እንሰለፍና የጭቆናን ዘመን እንዝጋው። ለትብብር ዝግጁ ነን። ድል ለኢትዮጵያ ህዝብ። ጠቅላላ ፕሮግራማችን በዚሁ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።